تسلولت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያን ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 10 በሚያዝያ 21 ቀን የምሽት ሰልፍ በተደረገ በማግስቱ የተገደሉት ቤታቸውም የተጣለው በግንፍሌ ድልድይ በጎጃም መንገድ በኮተቤና በአቃቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩ ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታሎች ሂደው ሕክምና አግኝተዋል። ዶክተሮች ነርሶችና የመዝገብ ቤት ሰራተኞች በሙሉ በመተባበር በጥይት የተመቱትን ልጆች ማንነት ሳያሳውቁ ሕክምና ያደረጉ በፍጥነት ከሆስፒታል በማውጣት ሕይወታቸውን አትርፈዋቸዋል። የምታውቀው አጋጣሚ አለ። እስር ቤት ያወቁት በቦ በዚህ ጉዳይ ላይ ሁለት አጋጣሚዎችን ነግሮኛል። እንደ በቦ ከሆነ ቆስለው ሆስፒታል የገቡ ልጆችን ለመታደግ አንድ ቡድን በወጣት ሊጉ የጥቃት ጥበቃ ክንፍ ተቋቁሞ ነበር። አንድ ልጅ ቆስሎ ካመለጠ በኋላ ቤተሰቦቹ ራስ ደስታ ሆስፒታል ይወስዱታል። መረጃው እንደተሰማ በቦና ጓደኞቹ ይላካሉ። እዚያ ሲደርሱ ልጁን ያጡታል። ምክንያቱን ያወቁት በማግስቱ ነው። ቀደም ብሎ ደህንነቶች ቆስሎ በመታከም ላይ ያለ ወጣት እንዳለ ደርሰውበት ነበር። ሆስፒታል በመሄድ የሕክምና ፋይሉን ይጠይቃሉ። ፋይሉ ለጊዜው ይጠፋል። ደህንነቶቹ እንዴት ፋይል ይጠፋል በማለት የዕለቱን ተረኞች ያፋጠጧቸዋል። ይህን የሰማች የሆስፒታሉ የጽዳት ሰራተኛ ልጁ ተኝቶበት የነበረው ክፍል ትገባና ለአስታማሚ እናቱ ሹክ ትላቸዋለች። እናት ግሉኮሱን ነቃቅለው ልጃቸውን በጋቢ ሸፍነው ይዘው ታምልጠዋል። ሌላው የነበረው ተልእኮ ደግሞ በጥቁር አንበሳ ነበር። ኦስሎ የተኛን የኛን አባል መንገደኞች ነበሩ ሆስፒታል ያደረሱት። እንደተለመደው ደህንነቶች ሰምተው ማጣራት እንደሚያደርጉ ጭምጭምታ የሰማች የኛ አባል ነፍስ የጤና ረዳት ለድርጅቱ መረጃ ትሰጣለች። ነበቦ በፍጥነት ደርሰው እንደ ቤተ ዘመድ ኮሪደር ላይ እግሩን የሚያስታታ አስመስለው ይዘው ታመለጡ። ይሄ ሁሉ ግን ምን ተጻፈ? ምን ተነገረ? እንደነበቡ አይነቱ አንድ ሁለት በህይወት የተረፉ ጀግኖች ጀግዷቸውን መተረክ አይፈልጉም። እሱንን ተወውና እንዳልኩ የዚያን ለጥልቅት ይሁን የሌሎቹን ከሙላ ጎደል እና በተበጣጠሰ መንገድ ምርጫው ደርሶናል። ዝርዝሩ ግን የተነገረው እኛም በቅጡ የሰማነው ደርግ ከወደቀ በኋላ ነበር። ማንኛውም ከቀናት በኋላ ሞራላችን እንደገና ተነቃቃ። ከሐዘንና ከድንጋጤ ድባብ ወጥተን ለሌላ ዙር እልቂት ተዘጋጀን። በቃ ጨረሱ። ትንሣኤ ይህን ካለ በኋላ ከተቀመጠበት ተነስቶ ከመደርደሪያ ውስጥ አንድ ዳጎስ ያለ ፎቶኮፒ የተደረገ መጽሐፍ ሰጠኝ። እነዚያ አውሬዎች ምን እንደሰሩ አንብብ። በተለይ በሰልፉ ምሽት አንድ የሆስፒታል ሰራተኛ ያየውን ተመልከት አለኝ። ደም ያዘለ ዶሴ በጊዜያዊ ወታደራዊ አስተዳደር ደግ ወይም መንግስት አባላት በንጹሃን ዜጎች ላይ የተፈጸመ ወንጀል ዘገባ የልዩ አቃቤ ሕግ ጽህፈት ቤት ጥር 2002 አዲስ አበባ ይላል። እንዲህ አይነት መጽሐፍ ያለ አይመስለኝም ነበር አልኩና መጽሐፉን ይዤ ወደ ቤቴ ሄድኩ። ቅዳሜ ቀን ጀምሬ ሳላቋርጥ በማንበብ እሁድ ቀን ጨረስኩት። ስለ ደርግ ፍጅት ብዙ ተነግሯል። እዚያ መጽሐፍ ላይ የተጠቀሰው ግን ይፈጸማል ብዬ በእውኔም በህልሜም አስቤም አላውቅም። የያፓ አባላት ብቻ የሆኑ ሰዎች ብቻ የሰጡትን የምስክርነት ቃሎች ላይ ምልክት አደረጉ። እነዚያ መካከል 3-4 የሆኑትን ወረቀት ላይ ገለበጥኳቸው። ከትንሣኤ ታሪክም ጋር በሁኔታ በጊዜና በቦታ የሚጣጣመውን ደግሜ ያነበብኩ። ከነዚህ መካከል በሚያዝያ 21 የሰላማዊ ሰልፍ እልቂትና በቀይ ሽብር ወቅት ሁኔታውን የመሰከሩ የሁለት ሰዎች ምስክርነት ነበር። አንደኛው በዳግማዊ ምኒልክ ሆስፒታል ውስጥ የአስከሬን ምርመራ ሰራተኛ ሲሆን፣ ሁለተኛው ደግሞ ሬሳ አንሽ መኪና ሹፌር ነበር። ምኒልክ ሆስፒታል አስከሬን ምርመራ ክፍል እሰራለሁ። የአስከሬን ብዛት ቁጥሩን መለየትና ምን ያህል ነው ብዬ መናገር አልችልም። ከምድር አንስቶ እስከ ጣራ ድረስ አስከሬን በአስከሬን ላይ ተከምሮ የሟቾች ቤተሰቦችም በአስከሬን ላይ እየቆሙ ልጆቻቸውን ሲፈልጉ አይቻለሁ። አስከሬን ናቸው ተብለው ከመጡት መካከል ጥቂቶቹ ሕይወት እየዘሩ ውሃ ውሃ በማለትና ሌላም ነገር በመናገር ይለፈልፋሉ። አንዲት ቀጠን ያለች 20 ዓመት የሚሆናትና አንድ ጠይም ከሀያ እስከ 25 የሚሆነው ወጣት ከሌሎች አስከሬኖች ጋር ማንነታቸውን የማላቃቸው ሰዎች አንጥተዋቸው ከሄዱ በኋላ ሴቷ ዶክተር ፍቅሬን ጥሩልኝ አድኑኝ እያለች ትናገር ነበር። ገጽ 263 አምቡላንስ መኪና በሽተኛ ማመላለሱ ቀርቶ በቀይ ሽብር ምክንያት የተገደሉትን ሰዎች እያነሳን ወደ መቃብር ቦታ መውሰድ ጀመር። ተጥለው የሚገኙት በብዛት ፒያሳ፣ አንበሳ ጋራዥ አካባቢ ነበር። አብዛኞቹ እጃቸው ታስሮ ነበር የሚገኙት። ከደርግ ጽሕፈት ቤት ሬሳ የምናወጣው ከምሽቱ አንድ ሰዓት በኋላ ሲሆን በየከተማው የወደቁትን የምናነሳው ሌሊትና ጧት ነበር። በየለቱ በግምት በአማካይ ከ20 የማያንስ ሬሳ እኔ በሚይዘው መኪና ይነሳ ነበር። መደበኛነት የምናነሳው በሁለት መኪና ሲሆን አስከሬን በሚበዛበት ጊዜ ከሌላ ቦታ መኪና ይመጣና ያነሳ ነበር። ማዘጋጃ ቤት ተቀጥረው የሚሰሩ ጉድጓድ ቆፋሪዎችና ቀባሪዎች ስላሉ ይቀብሩ ነበር። በዚህ አስከሬን የማንሳት ስራ ላይ እስከ 1970 ዓመተ ምህረት ድረስ ለአንድ አመት ሰርቻለሁ። በወቅቱ አስከሬን የሚቀበርበትን ቦታ አሁንም አውቀዋለሁ። በቀሽብር ጊዜ ሌሊትም ቀንም ወደ ቤታችን አንሄድም። እሳት አደጋ መከላከያ የምናድርበት ቤት ተሰጥቶን ነበር። ጉድጓድ ቆፋሪዎቹና ቀባሪዎቹ እዚያ ቦታ ቤት ተሰጥቶላቸው ሌሊትም ቀንም እዚያው አይጠፉም። ምግብ የማንበላበት ጊዜ ነበር። ሰው በቀይ ሽብር በየመንገዱ በየቀበሌው በየከፍተኛው መገደል እስኪያቆም ድረስ እረፍት አልነበረንም። ገጽ 260 እስከ 263 የሁሉ ልቂት ሲካሄድ የኢሕአፓ መሪዎችም ሆኑ ሌሎች አባላት ለምን ማፈግፈግ እንዳልፈለጉ ግራ የሚገባ ነገር ነበር። ይህን በተመለከተም ድርጅታቸው ቢያንስ ከ1969 ዓመተ ምህረት ሰልፍ በኋላ የሰው ኃይሉን የማዳን እቅድ ለምን እንዳልነደፈ የሚያውቀው ነገር ካለ እንሳይን ጠየቅኩት። በግሌ የኢሕአፓ ትልቁ ህጸጽ አለማፈግፈግ ነው ብዬ አምናለሁ። ትግሉ መቆም አልነበረበትም። ሆኖም ማፈግፈግ ይቻል ነበር። መሪዎቻችን እንደ ጧፍ እየነደድን የነበርነውን አባላት አቅጣጫ የማስያዝ ኃላፊነት ነበረባቸው። ሆኖም አላደረጉትም። ለምን ቢሉ ራሳቸውም እንደ ቅጠል ሲረግፉ እንኳ አልታወቃቸውም። ራሳቸውን ለማዳን ማፈግፈግ ያልቻሉ መሪዎች ተከታዮቻቸውን እንዴት አፈግፍጉ ይላሉ? ማፈግፈግን እየቀፈፋቸው እኛንም ማፈግፈግ እንዲቀፈን አደረጉን። ተራ በተራ ሲወድቁ እኛም ተከትለናቸው ወደቅ። ለምሳሌ በ1969 ዓ.ም የመጀመሪያ ወራት የአዲስ አበባው የኢሕአፓ በይነ ቀጠና አባላት ከስብሰባ ሲወጡ በጥቆማ የተያዙት ሁሉም ነበሩ። አንዱ ብቻ ነው ያመለጠው። እሱም ቢሆን ከታሰረ በኋላ አምልጦ ነው። መሳሪያ ስላላሳያችሁ በማለት መርማሪዎቹንና ወታደሮቹን የኢሕአፓ አባላት ያሉበት ቤት ውስጥ ማገዳቸው። ጓደኞቹ ወታደሮቹን ገለው እሱንም ይዘው አመለጡ። እንግዲህ ከዚህ በይነ ቀጠና አባላት መካከል በሕይወት የተረፈው በኋላ ግን ተገሏል እሱ ብቻ ነው። ከዚያ በኋላ እነሱን ተክተው ሌሎች ተመረጡ። በወራት ውስጥ አብዛኞቹ ታሰሩ ወይም ሞቱ። በመጀመሪያው የመጋቢት ወር አሰሳ ብቻ ዶክተር ተስፋዬን ጨምሮ 6 ቁልፍ የኢሕአፓ ሰዎች ሞተዋል። ድርጅቱ እነሱን ተክቶ ትግሉን መቀጠል እንጂ ማፈግፈግን አልፈለገም። እንደገና በሁለተኛው አሰሳ 6 ቁልፍ ሰዎች ሞተዋል። አሁንም እነሱን መተካት እንጂ ማፈግፈግ አልተመረጠም። መሞት፣ መተካት፣ መሞት፣ መተካት። የበላዮቻችን ጽናትና ችኮነትን ያመሰቃቀሉት ይመስላል። አንዱ እጁን አልሰጥም ብሎ ከፎቅ ይወረወራል፣ ሌላው መርዙቶ ራሱን ይገላል፣ ቀሪው ላለመማረክ እየሮጠ ጥይት ይርከፈከፍበታል። ያደላቸው በአንድ ሽጉጥ ከመትረየስ ጋር ተፋልመው ይሞታሉ። ያላለላቸው ደግሞ ስብሰባ ላይ እንዳሉ ተጠቁሞባቸው ይያዛሉ ወይም በክላሽንኮቭ ይታጨዳሉ። የበላዮቻችን መጨረሻ በአብዛኛው ይኸው ነበር። የሚገርመው የእነሱን ሞት መረጃ አይነግሩንም። እዚያ ሁሉ የማዕከላዊ ኮሚቴና የፖሊስ ቢሮ አባላት መካከል ቀደም ብለው ወደ አሲምባ ጎንደር ለሥራ ከሄዱት 2 ሰዎች ውጭ ከአዲስ አበባ ያመለጠው አንድ ሰው ብቻ መሰለኝ። ለምን እነሱ እንኳ ተረፉ ካላል በስተቀር ክህደት ፈጸማችሁ ብሎ ማን ሊጠይቃቸው ይችላል? የበይነ ቀጠና አባላት አንዱ ሲሞት ሌላው እየተተካ በተደጋጋሚ አልቀዋል። ካንዲት ልጅ በስተቀር በመጨረሻው አካባቢ የተመረጡ ካልሆነ በስተቀር የዞን አባል የነበረ ልጅ በህይወት ካለ የተአምር ተአምር ነው። ለማንኛውም ትግሉን ሳያቆሙ ማፈግፈግን መጠየፍ ውጤቱ ትውልዱን ለሽንፈትና ለእልቂት ዳረገው። ምን ትዝ እንደሚለኝ ታውቃለህ? የኛ ሁኔታ የማይጨው ጦርነትን ታሪክ ያስታውሰኛል። አርበኞቻችን ከላይ ከአውሮፕላን በሚጣል የመርዝ ጋዝ ከስር በምድረ ባንዳና ካራሽፍታ እየነደዱ ባልተመጣጠነ መሳሪያ እየተዋጉ ማፈግፈግን ጠልተው እንደ ቅጠል ረገፉ። ታዲያ እኛ የማይጨው አርበኞች ቀጥታ ግልባጮች አልነበርንም? ልዩነታችን ገዳዩ የራሳችን ፋሽስት መንግስት፣ ሟቾች ደግሞ የራሳችን ዜጎች መሆናቸው ነው። ማን ነበር እኛው ነን በሚል ርዕስ ግጥም የገጠመ? እኛም በተራችን፣ ቆራጦቹም እኛው፣ ገዳዮቹም እኛው፣ የሞትነውም እኛው በሚል ለምን ግጥም እንደማንጽፍ ይገርመኛል። በቂ ሰዓት ቢኖረንም ከዚያ በላይ ውይይቱን መቀጠል አልፈለግኩም። ምዕራፍ 9 እኒያ ልጆች። በማግስቱ ሁለታችንም ስራ ስላልነበረን ተገናኘን። እስቲ ስለ አንዳንድ ልጆች የግል ጠባይም ቢሆን ንገረኝ ትዝ ስለሚሉ ብቻ ስለው፣ ይህ አባ ልጆች ከሞላ ጎደል ተመሳሳይ ናቸው። ማንን አንስቼ ማንን ልተዋልና ስለ ጥቂቶቹ ጓደኞቹ አጫወተኝ። አቤ፣ ስለ አቤ በቀደም ዕለት የጠቀስኩልህ ይመስለኛል። መስቀል አደባባይና አካባቢው ተመድቤ ስራ ከጀመርኩ ከወራት በኋላ ለስራ የተገናኘሁት ልጅ ነው። በርካታ ስራዎች አብረን ሰርተናል። ስንገናኝ የሰብዞን አባል ነበር። በ1969 ዓመተ ምህረት የመጀመሪያ ወራት አካባቢ ይመስለኛል ተያዘ። በወቅቱ የዩኒቨርሲቲ ተማሪ ነበር። የተያዘው በራሱ ጥንቃቄ ጉድለት ነው። የድርጅቱን ጥይቶች በትንሽ ካርቶን ውስጥ አድርጎ 6 ኪሎ ዩኒቨርሲቲ ለመግባት ሲሞክር ነበር ዋናው በር ላይ በጥበቃዎች ፍተሻ የተያዘው። እቤቱ ሄዶ ለማስቀመጥ ጊዜ ስላጠረው ወይም ስላልተመቸው አደጋ ላይ ወደቀ። ሐሳቡ ጥይቱን ለጊዜው ዩኒቨርሲቲ መኝታ ቤት አስቀምጦ በሌላ ቀጠሮ ለሚያገኘው ልጅ ለማስተላለፍ ነበር። አቤ እንደ አብዛኛው አባላት ፍጹም ቆራጥና ጎበዝ ሰው ነበር። ከዩኒቨርሲቲው ጥበቃ ጀምሮ ወደ ፖሊስ ምርመራ ክፍል እስኪተላለፍ ድረስ የሰጠው ቃል አንድና አንድ ብቻ ነበር። ምን መሆኑን ያላወቅኩት ነገር መንገድ ላይ አግኝቼ ወደ ዶርም ወስጄ ላየው ፈልጌ ነው የሚል ነበር። ቢያስፈራሩት፣ ቢያባብሉት፣ ቢደበድቡት፣ ቢቀጠቀጡት መልሱ ይኸው ነበር። የአቤ መታሰር በሪጅናችን የተወሰነ ጉዳት አምጥቷል። ዋናው መዋቅርና በተዛማች ኮሚቴዎች ውስጥ ይሰራ ስለነበር በድንገት ለእስር መደረቡ ስራችን ላይ ጫና ፈጥሮ ነበር። ሌላ ልጅ እስኪተካኝ ድረስ በሱ ቦታ ሆኜ ለጥቂት ወራት ሰርቻለሁ። የአቤ ጽናት በከንቱ አልቀረም። በደህንነቶች ጥቁር መዝገብ ውስጥ ሰፍሮም ቢሆን ከወራት በኋላ ተፈታ። ከተፈታ በኋላ አንድ ላይ መስራታችን ትዝ አይለኝም። ሆኖም አልፎ አልፎ ስንገናኝ እንደ ጓደኛ እንጨዋወት ነበር። አቤ ቀልደኛም ነው። መሰደዱና ግድያው ተጧጡፎና ባንጃ ጉዳይ ድርጅታችን ሲታመስ በነበረበት ወቅት መንገድ ላይ ተገናኘን። ስራ እየሰራው መሰለህ እንዴ? መዋቅራችን እንዳሮጌ ጨርቅ ሲበጣጠስ፣ የተበጠሰውን ስቀጥል፣ የተቀደደውን ስሰፋ፣ የተቦጨቀውን ስደርት ነው ሙለው ብሎ ያሳቀኝን እስካሁን አረሳውም። ከዚያ ጊዜ በኋላ አቤን ያገኘሁት ከ17 ዓመት በኋላ ነው። አቤት እንዴት ደስ እንዳለኝ! ትዳር ይዞ 4 ልጆች ወልዶ ነበር። ክፍለ ሀገር ተመህርነት በመስራት ላይ እያለ አዲስ አበባ ለረፍት መጥቶ ነው የተገናኘነው። ከዚህ በኋላ ለጥቂት ጊዜያት እየተገናኘን ቆይተን እንደገና ግንኙነታችን ተቋረጠ። ወቅቱ የሞባይል ስልክ ስላልነበር እንደተለያየን ቀረን። አቤ የት ነህ? ጌታ ነህ? እኔ ጌታ ነው የምለው። መስቀል አደባባይ አካባቢ ቀበሌ 07 ውስጥ ነዋሪ የነበረ ጓደኛዬ ነው። የነ ጌታ ቤት አሁን ፈርሷል። ፍላሚንጎ ተሻግሮ በነበረው ረባዳ ቦታ ላይ ነበር። ሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት እያለሁ ነው የማውቀው። ቀጥ ያለና ረጅም ፈርጣማ ሰውነት ነበረው። ያደገው ክፍለ ሀገር ከዘመድ ጋር ነበር። ኋላ ላይ ወላጆቹ ወደ ነበሩበት አዲስ አበባ መጥቶ ነው የኖረው። ጌታን በጣም ነው የምወደው። ለነገሩ በጣም የዋህ ሰው ስለነበረ ሁሉም ሰው ይወደው ነበር። ከጌታ ጋር ጓደኞች ስለነበር እቤታቸው በተደጋጋሚ ሄዳለሁ። አራት የሚሆኑ ወንድሞችና እህቶች ነበሩት። የጌታ ቤተሰብ እንደ ብዙ ወላጆች በወቅቱ በኢኮኖሚ ዝቅተኛ የሚባሉ ነበሩ። ጌታ ጨዋና ቁጥብ ነበር። ማንም ሰው የኢሃፓ አባል ነው ብሎ የሚጠረጥረው አልነበረም። እንደ ብዙዎቻችን ሲወጣና ሲገባ ሲንከራተትም አይውልም። ምናልባት የሥራ ድርሻው ጸባይ ሳይሆን አይቀርም። ብዙ ጊዜ ከአካባቢው አይጠፋም። ጊዜ ሳገኝና ቀጠሮ ከሌለኝ እቤቱ ሄጄ ጠራውና ሻይ ቡና እንላለን። ድርጅት ውስጥ ለአጭር ጊዜ አብረን ሰርተን እሱ ወደ ሌላ መዋቅር ሲተላለፍ ተለያየን። እዚያ በኋላ ስንገናኝ ጨዋታችን ብዙ ጊዜ ከፖለቲካ ጋር አይያያዝም። አንድ ምሽት ሰፈራችን ኦሊምፒያ አካባቢ ፍቅረ ሰላም ቡና ቤት በረንዳ ላይ ቁጭ ብለናል። በመሃል በዋናው መንገድ ላይ ሄድ የነበረ አንድ ሰው ስሙን ጠርቶ ሰላም ይለዋል። ለሰላምታው ምላሽ ለመስጠት ከተቀመጠበት ሲነሳ የሆነ ነገር ወደቀበት። እኔ የተቀመጥኩበት ወንበር ስርም ተንሸራቶ ገባ። ጎንበስ ብዬ ሳይ ሽጉጥ መሆኑን አወቅኩ። ክው ብዬ ቀረው። ጌታ ብዙም አልደነገጠም። ድምፁን ዝቅ አድርጎ ቀስ ብለህ አንሳው አለኝና ወደ ጠራው ሰው በፍጥነት ሄደ። በአጋጣሚ በረንዳው ላይ ሌላ ሰው ስለነበር ከጉድ ወጣን። ሽጉጡን በእግሬ ወደፊት እየገፋሁ ለማንሳት ስዘጋጅ የቡና ቤቱ አስተናጋጅ ወደ ውጭ ሲወጣ በመስኮት ስላየችው ሂሳብ ልትቀበል ወደ በረንዳ ወጣች። ልጅቷ የድርጅታችን ደጋፊ ስለነበረች አውቃታለሁ። ሄደ እንዴ ብላ እሱ የተቀመጠበት ወንበር ላይ ቁጭ አለች። ሰው እያነጋገረ ስለሆነ ቡና ድገሚ ብዬ በዘዴ አስነሳዋል። ቆይ ቆይ፣ ሴትኛ ዳሪዎችም የእናንተ አባል ነበሩ? የሰው ጨዋታ ታጠነዛለህ። ይሁን ኮሬኛ ነገር ነህ። እኔ በሙሉ አባልነት የማውቃቸው ሴትኛ ዳሪዎች አልነበሩም። ሌላ አካባቢ ግን እንደነበሩ ሰምቻለሁ። አሁን ያልኩ ፍቅረ ሰላም ቡና ቤት ውስጥ 3 የሚሆኑ ሴተኛ ዳሪዎች ለድርጅታችን ወርሃዊ መዋጮ የሚያዋጡ ነበሩ። ልጅቷ ወደ ውስጥ ስትገባልኝ ሽጉጡን በፍጥነት አንስቼ እጎኔ ሻጥኩት። ጌታ ከመነሻው ለምን ሽጉጥ ይዞ እንደወጣ ከያዘም ለምን እንዳስተጠነቀቀ እየገረመኝ ሳለ ሰውየውን ተሰናብቶ ተመልሶ መጣ። በፊቱ ላይ ምንም አይነት የድንጋጤ ምልክት አይታይም። ምንም እንዳልተፈጠረ ሁሉ የሽጉጡን ጉዳይ ትቶ ስለ ሰውየው ደላላነት ማውራት ጀመረ። እኔም ማስበው ስለ ሽጉጡ ስለነበረ የሚለውን ሁሉ አልሰማሁትም። አስተናጋጇ በድጋሚ ያዘዝኩትን ቡና አምጥታ ወንበር ስባ ከእኛ ጋር ቁጭ አለች። ብዙ ሳንቆይ አልቀረንም። እኔ በሐሳብ ስለተዋጥ ብዙም አላወራውም። ሁለቱ መድረኩን ይዘውት ቆዩ። በመጨረሻ ቀኑ እየመሸ ስለነበር ተነሳን። የእሱን ቤት አቅጣጫ ይዘን ስንሄድ ሽብኩት እንዴት ይዘት ዞራለ? ከያስከስ በስራታት ይዝም እንዴ? ስለው ያባቱ ሽብኩት እንደሆነና ሊሸጡት ፈልገው ገዢው ቀደም ብሎ የጠራው ሰው መሆኑ ነው ዋጋን ተስማሙ ይተርክልኝ ገባ። ይህን ኮሚክ የሆነ የኢሃፓ ዲሲፕሊን ለመቀበል አቅም ስላልነበረኝ ተሰናብቼው ተለየሁት። በሱ ቤት እኔም መደበቁ ነው። ለነገሩ በሱ ቦታ ብሆን እኔም ተመሳሳይ የውሸት መልስ መስጠቴ አይቀርም ነበር። ወደ ቤቴ ሲሄድ ሳቄ መጣ። ከሁሉም በጣም ይገረመኝ በፊቱ ላይ ምንም አይነት ለውጥ አለማየቴ ነበር። ሽኩቱ ከኪሱ ሲወልቅ ለማንሳት የተጨነቅኩት እኔ እንጂ እሱ አልነበረም። ከ30 ደቂቃ በላይ በሐሳብ ተውጬ የቀረሁት እኔ እንጂ እሱ አልነበረም። ያልበቃ ብሎት ህፃን ልጅ ሆንኩ ይመስል ስለ ሽጉጡ ተረት ተረት መሰል ታሪክ አወራልኝ። አባቱ ሽጉጥ ይቅርና ጩቤ እንኳን ይኖራቸዋል ብዬ አልገምትም። ምን ይሰራላቸዋል? ባለ ሀብት አይደሉ፣ ወታደር አይደሉ። የአባ ነገር እስር ቤት ወንጀል እንደሰማሁት ጌታ በ1970 ዓ.ም ጥር የካቲት ወር አካባቢ ነበር ቆስሎ የተያዘው። ከፍተኛ ጥቂት ወራት ካሰሩት በኋላ ከወላጆቹ ቤት ፊት ለፊት ፍላሚንጎ አጠገብ ገለው ጣሉት። ነፍስን በገነት ያድርገልን ጓደኛዬ፣ መቼም ማረሳም። ትንሣኤ ከመቀመጫው ተነስቶ አንዲት ትንሽ ጉርድ ፎቶግራፍ ሰጠኝ። ጌታነህ ጅንስ የሚመስል ጃኬት አድርጓል። ስልክክ ያለ አፍንጫው ላይ ትንሽ ጠባሳ ትታያለች። እንደ ዘመኑ ልጆች ጸጉሩ መለስተኛ አፍሮ ነው። ትንሣኤ ትንሽ ከተከዘ በኋላ ስለሌላኛው ጓደኛው ቀጠለ። አባይነህ። አባይነህ የወሎ ሰፈር ልጅ ነው። የዩኒቨርሲቲ ተማሪ ነበር። ቁመቱ ዘለግ ያለና መልኩ ወደ ጠይምነት የሚያደላ ነበር። እኛም ኢህአፓን እንወዳለን እንላለን። ድርጅቱን እንደሱ የሚወድ ሰው አይቼም አላውቅ። ስቀልድበት ኢህአፓው እያልኩ ነበር የምጠራው። ይሄው አጉል ቀልድ ለምዶብኝ አንድ ቀን አንተ ኢህአፓ ብዬ ካፌ ውስጥ ጠርቼው በአካባቢው ተቀምጠው የነበሩ ሰዎችን ትኩረት ስቤ ጉድ ሆነን ነበር። የሚገርመው የአእምሮ ፍጥነት ነበር። መሳሳቴ ገብቶት እየሳቀ ከኢህአፓም ሳልሆን ከመንግስትም ሳልሆን እንዳታስገድለኝ አለና ሰዎቹን አስቆ ስህተቴን እዛው አርሞኛል። በትንሹም ቢሆን ድፍረት፣ ቁርጠኝነትና ደከመኝ ሳይሉ መስራት ከሱ የተማርኩ ይመስለኛል። ስራት ያለበት ስራ ሳይሰራ ከዘገየ ማልቀስ ነው የሚቀረው። ይህን ቀላል ስራ በተባለ ጊዜ ውስጥ ካልሰራን ለምን ድርጅቱን ጥለን አንወጣም ማለት ይቀናዋል። ከአባይነህ ጋር ቅርበታችን የጓደኛ ያህልም ጭምር ነበር። ሁለት የማይረሱኝ ትዝታዎች አሉት። አንድ ጊዜ 4 ኪሎ አካባቢ ስብሰባ ነበረን። ረፈድ ሲል ስለጀመር ከምሳ በኋላ በጣም ቆይተን ነበር የጨረስነው። ከስብሰባ ስንወጣ ረሃብ አጣድፎናል። ገንዘብ እኔ ጋር ይኖራል ብሎ አስቦ በል ምሳ ብላኝ ይለኛል። እኔም ለምሳ የሚሆን ብር ስላልነበረኝ በል ምሳ ግዛልኝ አልኩት። የሚገርመው ሁለታችንም አንድ ላይ ነበር ጥያቄውን ያቀረብነው። የጥምጥሞሹ ሳቅ በሳቅ አደረገን። እዛው ሌላ ግጥምጥሞች ተፈጠረ። ሁለታችንም በየፊናችን ሌላ ቀጠሮ ስለነበረ ቤታችን ሄደን ለመመለስ ጊዜ አጥሮናል። ሶስተኛው ግጥምጥሞች ነበር። ሁለታችንም በጠዋት ስለወጣን ቁርሳችንንም አልበላንም። ቅርብ የዘመድ ቤት ሄደን ለመብላት ስናስብ አራተኛው ግጥምጥሞች አይፈጠር መሰለህ? ሁለታችንም ተመሳሳይ ሰፈር ዘመድ አለን። የአሁኑ ሸራተን ፊት ለፊት የፈረሱት ቤቶች አካባቢ ነበር። ከዚያ በኋላማ ረሃቡ ጠፍቶ ሳቅ በሳቅ ሆን። በዛው ተያይዘን ሄድ። እኔም አጎቴ ጌታነህ እናት ቤት ሄጄ ቡና ተፈልቶልኝ ቤት ያፈራውን በልቼ ወደ ጉዳይ ሄድኩልሃለሁ። ዘመድ የምትጠይቁ የመሰላችሁ ተበሉ ነበር ማለት ነው። በበኩሌ የመሳሳትና በቂ ሰዓት አይገጣጠምልኝም እንጂ በቀላውት ደስታውን አልችለው። የራሴ ሰዎች ቤት ነው። ለዛውም እጠይቃቸዋለሁ። በሁለትም ይሁን በሶስት ወር በመሳሳት በቂ ጊዜ ካለኝ የሚቀርበኝ ዘመድ ቤት ይሄድ ነበር። ሾላና አዋሪ አካባቢ ካለው አክስቶቼ እልፍዬና የሺ ቤት ጎራላለሁ። 4 ኪሎ ከሆን ያጎቴ ልጅ ከነሚሊ ቤት ሄጄ ቀዳለሁ። ወደ ሽሮ ሜዳም ስከሄድኩ ሌላዋ ያጎቴ ልጅ ትዕግስት እናት ቤት ሄዳለሁ። መሀል ፒያሳ ደግሞ የአባቴ ቤት ነው። አንታላቁማት አበይ ጠፍሲሃ እያለች ሸዋዬ እናቴ ምሳ ታበላኛለች። ወደ ስታዲየም አካባቢም እንዲሁ ሌላ እናት አለችኝ። ትዕግስት ጋር መሄድ በጣም ያዋጣል። እፊቷ ሲጋራ ጨሳለሁ አልፈራትም። ለትንባሆው ትልና ሁለት ሶስት ብር ትሰጠኛለች። ታዲያ ምን ትፈልጋለህ? አሪፍ ቅርውጥና አይደል? ይልቅ ከባይ ነገር እንዴት እንዴት ከመታሰር እንዳመለጥ እናውራለን። አንድ ጊዜ ሶስቱንን አንድ ላይ አድረን ነበር። ቦሌ ሩዋንዳ መታጠፊያ ትንሽ ገባ ብሎ ነው የገባነው። ከመሸ በኋላ ነበር። በተወሰኑ ደቂቃዎች ልዩነት ተነጣጥለን ብንገባም የሆነ አብዮት ጥበቃ ጨለማ ውስጥ ሆኖ ቢያንስ ሁለታችንን አይቶናል። በኋላ እንደሰማነው አብዮት ጥበቃው ስንገባ ያየን ልጆች ጸጉረ ልውጦች ነበር። ለማረጋገጥ ፈልጎ እስክንወጣ ድረስ እዛው ሆኖ ጠበቀን። አልወጣ ስንለው ከሌሎች አብዮት ጥበቃዎች ጋር ቤቱን እንፈትሽ ብለው ይመጣሉ። ግቢው ውስጥ ኃይለኛ ውሻ ስለነበር አጥሩ አጠገብ እንኳ አላስጠጋላቸው። ቤት ውስጥ የነበረችው ወጣት ልጅ ችግር ካለ ምልክት እንድትሰጠን ላክናት። አቤት ጠባቂዎቹ እየጮሁ ውሻውን እንድታስርና በሩን እንድትከፍት ሲያዟት ሰማን። ለምንድን ነው መከፍተው? እናንተ እነማን ናችሁ? እያለች ደጋግማ ስትጠይቃቸው አቤት ጠባቂዎች መሆናቸውን ይነግሯታል። ለእኛ ምልክት እንዲሆነን የምን አቤት ጠበቃ እያለች ስትጮህ በጓሮ በኩል የጎረቤት ቤት አጥር ዘለን ገባን። ዋናውን በር በግድ አስከፍተው ሲገቡ ስለተሰማን ከነበርንበት ግቢ ወጥተን ዋናው መንገድ ላይ ወጣን። ሰዓቱ ከምሽቱ 5 ሰዓት አካባቢ ስለነበር መንገድ ላይ የሰው ዘር አይታይም። ዋናው የቦሌ መንገድ ላይ ሁለት ፖሊሶች የድልድዩ ጠርዝ ላይ ቁጭ ብለው ወሬያቸውን ይጠርቃሉ። ሰዓት እላፊ ስለሆነ መንገድ ላይ መንቀሳቀስ አደገኛ ነው። ስለዚህ ወደ ኋላ ተመልሰን በወንዙ ጥግ ጥግ አድርገን ድልድዩ ስር ገባን። እዛው እንዳለፈት ከሌሊቱ 6 ሰዓት ሆነ። ፖሊሶቹ ድልድዩን ለመጠበቅ የተመደቡ ስለነበር ከአካባቢው አራቁም። ለነገሩ እነሱ ባይኖሩም ሰዓት እላፊ ስላለፈ ወጥተን ለመሄድ አንችልም። በዚህ ላይ ሁላችንም ወረቀት ይዘናል። ያለን አማራጭ እዛው ማንጋት ነበር። አንደኛው ልጅ ተመልሰን ወደ ቤት እንድንገባ ሐሳብ አቅርቦ ነበር። እኔና አባይነ ግን ስለቀፈፈን አልፈለግንም። እዛው አደራችሁ ማለት ነው? ታዲያስ ማደሩ ባልከፋ፣ አሳራችን መች አለቀ? ለካ የድልድዩ ስር ቋሚ የጅቦች መንገድ ነበር። መጀመሪያ ከአንድ አቅጣጫ ሁለት ጅቦች መጡብን። በድንጋይ አባረርናቸው። ብዙ ሳንቆይ በሌላኛው አቅጣጫ ሌሎች መጡብን። በተመሳሳይ ሁኔታ አጣደፍናቸው። ጅብ ጉልበት እንጂ ልብ የለውም የሚባለው እውነት መሆኑን ያኔ ነው ያረጋገጥኩት። የድልድዩ ስር ዋና የጅቦች ጎዳና መሆኑ ስለገባን ድንጋይ መሰብሰብ ጀመርን። በቀኝ ሲመጡ ስናባረር፣ በግራ ሲመጡ ስናባረር፣ አንድም ጅብ ድልድዩን ሳያቋርጥ የጸረ ጅብ ስኳድ እዛው አቋቁመን በድንጋይ ሩምታ ወድረን እንደያዝናቸው ወለል ብሎ ነጋ እልሃለሁ። እውነትም ጸረ ጅብ ስኳድ። አቤት ጥበቃዎቹስ? ልጅቷን እነማን ናቸው የገቡት? ውለጃቸው ብለው አንገላቷት። እሷ ግን የወንድሜ ጓደኞች ነበሩ፣ ጠብቀው ሲያጡት ተመልሰው ሂደዋል ብላ ችካለች። ቤቱን ፈትሸው ሲያጡ ሄዱ። በጣም ስለተጠራጠሩ ሌሊቱን ሙሉ ከዚያው አካባቢ አልጠፉም ነበር። አንደኛው ልጅ ያለንን ሰምተን ወደ ቤት ተመልሰን ቢሆን ኖሮ አልቆልን ነበር። ልጆቹ አሁንም አሉ? ያኛው ልጅ የት እንዳለ አላውቅም። ለነገሩ ብዙም ማንተዋወቅም ነበር። ለአጭር ጊዜ ስራ ነበር የተገናኘነው። ከአባይነ ጋር ግን ጥቂት ወራት አብረን ሰራንና እሱ ወደ ሌላ ሪጅንና ስራ ስለተዘዋወረ ተለያየን። አልፎ አልፎ ግን መንገድ ላይ እንገናኝ ነበር። ቆይቶ ተያዘ። በጥይት ተመቶ ነበር አሉ። በኋላ ማዕከላዊ እስር ቤት አቆይተው ከሌሎች ልጆች ጋር እንደገደሉት ሰማሁ። በመካከላችን የተለመደው ጸጥታ ነገሰ። የባጢ ቆጡን እያወራው ሐሳብ ውስጥ እንዳይገባ ካደረኩ በኋላ የቀረን ነገር ከሌለ ለዛሬው ይብቃ አልኩት። ግድ የለም ትንሽ ላውራሃልና ስለ መሐመድ ቀጠለልኝ። ወዲኔ መሐመድ አባቱ ሙስሊም እናቱ ክርስቲያን ነበሩ። ያደገው አባቱ ጋር ስለሆነ ስሙም የሙስሊም ሃይማኖቱም እስልምና ነበር። የሚኖረው ስቴዲየም አካባቢ አፓርትመንት ላይ ነበር። ከታላቅ ወንድሙ ጋር ከመሐመድ ጋር የተዋወቅነው በ1968 አካባቢ ነው። ለኔ መድረስ የሌለበት ኮድ በስህተት ተሰጥቶኝ ነበር ላገኘው የቻልኩት። ስህተቱ እንደታወቀ ከኔ ጋር የነበረው ግንኙነት ተቋረጠና ወደ ተፈለገበት መዋቅር ተላለፈ። ከዚያ በኋላ ስታዲየም አካባቢ እንተያይ ነበር። በዚያ ሁኔታ ላይ እያለን ለሚሳደዱ አባላት መጠለያ የሚሰጥ ሰው አለ ተገናኝ ተብዬ ኮድ ተሰጥቶኝ ልገናኝ ሲሄድ መሐመድ ሆኖ አረፈው። ከዚያ በኋላ የምር ጓደኞች ሆን። ትርፍ ጊዜ ሲኖረን እንገናኛለን፣ ሻይ ቡና እንላለን። አብዛኛው ጨዋታችን ከፖለቲካ ውጭ ነበር። ወንደላጤ የነበረው ታላቅ ወንድሙ እቤት በማይኖርበት ቀን ወይም የሚጠለል ሰው ከሌለ አብረን እናድራለን። ቆይቶ እኔ ስለታሰርኩ ተለያየን። ታስሬ ስፈታ እቤቱ ሄድኩ። ቤቱ ተለቆ ታሽጓል የሚል ጽሑፍ ተለጥፎበታል። ታላቅ ወንድሙ ከኢትዮጵያ ውጭ መሰለኝ በስራ ምክንያት እንደወጣ፣ መሐመድ ደግሞ በ1970 አጋማሽ መታሰሩን ሰማው። ከዚያ በኋላ የት እንደደረሰ እንደማይታወቅ ከጥበቃ ሰራተኞች አረጋገጥ። በህይወት ሊኖር ይችላል በሚል የመነመነ ተስፋ ዘመዶቹን መፈለግ ጀመርኩ። ዝርዝሩ ብዙ ስለሆነ ያንን ልተወው። በመጨረሻ ልጃቸውን ፍለጋ ከክፍለ ሀገር የመጡትን እናቱን መርካቶ 7ኛ አካባቢ ዘመድ ቤት ተጠግተው አገኘዋቸው። መሐመድ ወንድምና እህቶች ቢኖሩትም ሁሉም የአባቱ ልጆች ነበሩ። እሱ ግን አንድ ለእናቱ ነበር። እናቱን ሳገኛቸው ቅስማቸው ተሰብሮ ነበር። አንተዋወቅም። የእሱ ጓደኛ ነኝ ስላቸው እሱን ያገኙ ያህል ነበር የተደሰቱት። ከዚያ በኋላ የተቻለኝን ያህል እጠይቃቸው ነበር። የልጄን ቁርጥ ሳላውቅ አገሬ አልገባም ብለው እዚሁ አዲስ አበባ የዘመድ ቤት እየቀያየሩ ሲኖሩ ነበር። ኋላ ላይ መንኩሰው ነበር። ከጥቂት ዓመት በፊት ቁርጣቸውን ሳያውቁ አረፉ። ይህን የዚያን ዘመን የሰቆቃ ታሪክ መስማት ሰላም የሚያሳጣ ሆኖ ነው ያገኘሁት። የመሐመድን ታሪክ እንደጨረሰ ሽንቴን ልሽና ብሎ መታጠቢያ ቤት ገባ። መቆየት ከሚገባው በላይ ብዙ ቆይቶ ተመለሰ። ሁኔታው ስላላማረኝ የዕለቱን ጨዋታ እዛው አቁሜ ለሌላ ቀን ተቀጣጥረን ተለያየን። ከ15 ቀን በኋላ ስንገናኝ ስለ አንዲት ሴት ልጅ እነግርሃለሁ ይለኝ የነበረውን አስታወስኩትና ስለ እሷ ባጭሩ እንዲነግረኝና ወደ ተዘጋጀውበት ጉዳይ እንድንገባ ጠየቅኩት። የምን ሴት ልጅ ብያለሁ እንዴ ብሎ ሊዋሸኝ ፈለገ። አዎ ብለኸኛል አልኩት ፍጥም ብዬ። ተው እባክህ ዝም ብሎ ነው አይነት ነገር የሚል መልስ ሰጠኝ። ቼክ አልኩበት። ከብዙ ውትወታ በኋላ አይናለም ስለሚላት አንዲት አባላቸው ልብ የሚሰብር ታሪክ ነገረኝ። ወራቱን በማላስተውሰው በ1969 ዓመተ ምህረት መጨረሻ አንዲት አባልን እንድገናኝ የተለመደውን ኮድ ከሚመለከተው ልጅ ተሰጠኝ። በተናጠል እያገኘዋት እንድቆይ ብቻ ነበር የተነገረኝ። የቀጠሩ ሰዓት ምሽት 2 ሰዓት አካባቢ ይመስለኛል። ከብሔራዊ ቲያትር ከፍ ብሎ ባለው የብሔራዊ ቤተ መጻሕፍት ፊት ለፊት ባለው ዋና መንገድ ላይ ነበር። እጄን ኪሴ ከትቼ ቀስ እያልኩ ስሄድ ነጠላ ለብሳና ተለቅ ያለ ፌስታል አንጠልጥላ አንዲት ወጣት ከላይ ወደ ታች መጣች። ቀጭን ረዘም ያለች ጠይም ወጣት ናት። ኮዳችንን ተቀያይረን ጨረስንና ተያይዘን መንገዳችንን ጀመርን። በመጣሁበት አቅጣጫ መመለስ ስለማልወድ አስፋልቱን ተሻግረን የአርቲስቲክ ማተሚያ ቤት የሚወስደውን የውስጥ ለውስጥ መንገድ ይዘን ወደ ብሔራዊ ቲያትር ጀርባ አቀናን። ስትመለሽ እንዳይርቅሽ ወደምትሄጂበት አቅጣጫ እየሄድን እናውራ ስላት ግር አላት። አንተ መጠለያ እንደምትሰጠኝ ተነግሮኝ ነው እኮ ያገኘው። እንዴት እንዲህ አይነት ስራ ይሰራል? እኔ እኮ በጣም የምፈለግ ነኝ። ነገ ከነገ ወዲያ ፎቶግራፊ በጋዜጣ ላይ መውጣቱ አይቀርም በማለት ብስጭት አለች። ደነገጥኩ። እሷ እንደምትለው አልተነገረኝም። የተባልኩት አግኛት ብቻ ነበር። የሰማሁትን ተጠራጠርኩ። ደጋግሜ ለማሰብ ሞከርኩ። አልተሳሳትኩም። ልጁ የነገረኝ የተወሰነ ጊዜ እያገኘኋት እንድቆይ ነበር። መጠለያ ለመስጠት የተለመደው አሰራራችን ቀድሞ ለኔ ተነግሮ ነው። ያን አስረዳኋት። ያልኳት ሁሉ ቢገባትም ከድንጋጤዋ ግን አልተመለሰችም። ባለቀ ነገር ከመጨነቅ መፍትሄ ወደ መፈለጉ መሄድ አለብን በማለት አሰብኩ። መፍትሄ ሰጪው ደግሞ እኔው ነኝ። መላ እንደሚኖር ስነግራት ተረጋጋች። ሜክሲኮ ያለው መጠለያችን በወቅቱ ነፃ ነበር። ሆኖም ቀድሜ ሳላረጋግጥ በዚያ ምሽት መሄድ አደጋ ያስከትላል። ሰዓቱ አብዮት ጥበቃዎች የሚዘዋወሩበት ነበር። የስታዲየሙ መጠለያ ደግሞ በሌላ ልጅ ተይዟል። ሶስተኛው ነፃ ቤት ኦሊምፒያ ነው። ቀድሜ ባልጠይቃቸውም እዚያ ለመሞከር አሰብኩ። ያ ካልተቻለ እኛ ቤት ይሻት እንደሚል ነገርኳትና አረጋጋዋት። ሁለታችንም ገንዘብ ስላልነበረን በታክሲ መሄድ አልቻልንም። በእግራችን የምንሄድ ከሆነ ውስጥ ለውስጥ ውሰደኝ ስላለችኝ የኮሜርስ ኮሌጅን በስተቀኝ ስተን ሴተኛ አዳሪዎች በሚበዙበት በአሁኑ በመድን ፎቅ ጀርባ የውስጥ ለውስጥ መንገድ ለጋር ጫፍ ደረስ። በቀድሞ አሸዋ መሸጫ በነበረው መንገድ አድርገን በመሿለኪያ በኩል ውስጥ ለውስጥ ኦሊምፒያ ደረስ። የሰፈር ሰዎች እንዳያዩን በማውቀውና የመንገድ መብራት በሌለው በኩል አድርገን እትየተዋው ቤት ሄድ። እሷን ጨለማ ቦታ ላይ አቁሜ ወዳጃችን ቤት ገባው። እትዬ አልነበሩም። ራቅ ያለ ቤት፣ ለቅሶ ቤት ለማደር ይመስለኛል ሄደዋል ተባልኩ። ያለኝ የመጨረሻው አማራጭ እኛው ቤት መውሰድ ነበር። ቤት ስንደርስ 3 ሰዓት ቢሆን ምንም አልቀረው። እናቴ፣ እማሆይ፣ እህቴና ወንድሞቼ ያቺን ለግላጋና ጠይብ ልጅ ይዤ ስገባ ተገርመው ያዩኛል። ለምን እንዳመጣኋት ማን እንደሆነች አልተናገርኩም። ወዲያው ለሁለታችንም ምራት ቀረበልን። ይህንን ተፍረቴን ተጫዋች እላታለሁ። አሁን የዘነጋሁትን የፈጠራ ስሟን እየጠራው ቡና ተፈልቶ መጠጣት ስንጀምር ሁላችንም ተረጋጋን። የፈጠራ ታሪኬን ደረደርኩ። ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት እንደምንተዋወቅ፣ አብረን ዘመቻ እንደነበርን፣ አባቷ ክፍለ ሀገር ሲሄድ እንጀራ እናቷ ጋር ስትጣላ ከቤት እንዳባረረቻት፣ አባቷ በሶስት ቀን ውስጥ እስኪመለስ ድረስ እንዳመጣኋት አፌ ላይ እንደመጣልኝ ዘበዘብኩ። አይናለም ውሸቴ ገርሟት ግንባሯን አጨማዳ ታየኛለች። እቤት ያለ ሰው በሙሉ የእንጀራ እናቷን ስም በማንሳት በሐሜት ቦጨቅናት፣ ዘለዘልናት። ብዙ ቆይተን በጣም ስለበሸ የምትለብሰው ተሰጥቷት ፎቴ ላይ አደረች። ጠዋት አብረን ቁርስ በልተን የሚነበቡ የድርጅቱን ጋዜጦችና ሌሎች መጽሐፍት ሰጥቻ ወደ መደበኛው የሩጫ ስራዬ ሄድኩ። ልጁን ሳገኘው አይናለም መጠለያ እንደምትፈልግ ለምን ቀድሞ እንዳልነገረኝ በንዴት አይነት ስሜት ጠየቅኩት። እሱም ጉዳዩን እንደማያውቅና ከኔ ጋር እየተገናኘች እንድትቆይ ብቻ እንደተነገረው ገለጸልኝ። በዚያ ምስጢራዊ ድርጅት ውስጥ ማን ነው ያለህ አይባል። ከዚያ በኋላ አልተነጫነችኩም፣ አልተቆጣሁም። ለማንኛውም የድርጅታችንን ስህተት እንደ ጥፋት ቆጥሬ በፍጹም አላውቅም። አስቸጋሪ ተልእኮም ካለ ከመፈጸሞች ለሰከንድ እንኳን አላመነታም ነበር። ይህ ደግሞ የኔ ብቻ ሳይሆን የአብዛኛው አባልም ስሜት እንደነበር በእርግጠኝነት እናገራለሁ። ለማንኛውም የአይናለም ጉዳይም በዚሁ ተዘጋ። በቃ መጨረሻው እንዴት ሆነ? አትቸኩል፣ ታሪኩ ብዙ ነው። መጀመሪያ አይናለም የነገረችኝን ላጫውትህ። ወደ ጎተራ በሚወስደው መንገድ በቅሎ ቤት አካባቢ ኗሪ ነበረች። በአንድ ክፉ ቀን ተያዘች። እንዴት እንደ ተያዘች የነገረችኝን አሁን ዘንግቼዋለሁ። የታሰረችው ግን በዚያን ጊዜው ሁለተኛ ፖሊስ ጣቢያ ነው። 4 ኪሎ ብርሃንና ሰላም ማተሚያ ቤት አካባቢ ባለው የትራፊክ መብራት ጫፍ ላይ ነበር። አሁን ፈርሶ ኮንዶሚኒየም ቤቶችና አጠገቡም የመሬት አስተዳደር ፎቅ ተሰርቶበታል። የጣቢያው ግቢ በተነጻጻሪነት ጠበብ ያለ ሆኖ ከጀርባ በኩል የሚዋሰነው ከአካባቢው ነዋሪዎች ጋር ነው። የጓሮ አጥሩ እንደ ነገሩ የተሰራ ሲሆን በመሃል ገደላማ ቢጤ ባዶ መሬት አለ። እስረኞች ወደ ሽንት ቤት የሚሄዱት በእስር ቤቱና በዚያው አጥር መካከል ባለ ጠባብ የጓሮ መንገድ ነው። ስለዚህ 2 እና 3 ሰው ሆኖ ጎን ለጎን ለመሄድ አይችልም። ሽንት ቤት የሚኬደው በሰልፍ ነው። ሲሄዱም ፖሊሶች ከፊትና ከኋላ ያጅቧቸዋል። በዚህ አይነት አካሄድ የእስረኞች ሰልፍ ሲረዝ መሃል ላይ የሚሆኑት እስረኞች ከፖሊሶች እይታ ውጪ የመሆን እድል ነበራቸው። አይናለም ይህን ሁኔታ በደንብ አጥንታለች። በመጨረሻም በዚሁ ደካማ አጥር ሾልኮ መሄድ እንደምትችል ተማምና ነበር። እናም እንደምታምናቸው 2-3 ሴት እስረኞች ታማክራቸዋለች። አንዳቸውም ሐሳቧን አልተቀበሏትም። እንዲያውም ሙከራው ለበለጠ አደጋ እንደሚያጋልጥና ከተያዙ ለሞት እንደሚዳርግ በአጽንኦት ይነግሯታል። አይናለም አልተዋጠላትም። ለብቻዋ ሙከራ ማድረግ እንዳለባት ወሰነችና ለጥቂት ቀናት ሐሳቡን ድጋሚ ሳታነሳ በመቆየት ልጆቹን አዘናጋቻቸው። አንድ ቀን እንደተለመደው ወደ ሽንት ቤት ተሰልፈው እየሄዱ ነበር። ከፊትና ከኋላ የነበሩት የሴት ፖሊሶች እይታ ውጭ መሆኗን ስትረዳ ከሰልፍ በመውጣት በዚያ እንደነገሩ በተሰራ አጥር ሾልካ አመለጠች። ከፊትና ከኋላ የነበሩት እስረኞች አይተዋታል። ሆኖም ምንም እንዳልተፈጠረ ሽንት ቤት ደርሰው ተመለሱ። ከሰዓታት በኋላ አይናለም መጥፋቷ ተረጋገጠ። እሷ ግን በዚያ ሰዓት ወደ መረጠችው መጠለያ ቤት በመሄድ በሰላም ደርሳለች። የተጠለለችበት ቤት የሚያጋልጣት ስለሆነ ቤቱ ይቀየር ተብሎ ነው ከኔ ጋር እንድትገናኝ የተደረገው።
ይሆን ያ ትውልድ አንድ ሆኖ ባንድ አማክሎ የህዝብን ህመም ታሞ የህዝብን ቁስል ቆስሎ ያለፈው ያ ትውልድ ይረሳ ይሆን ከቶ? ያ ትውልድ የዚያ ዘመን እንቦጥ ብቃይ ዛረመኔ የጉምጅቦች ምሶኖ ደሙ ሲሳይ ቀን በቀትር በአደባባይ ይረሳ ይሆን ጊዜ ሲነጉድ ሲሄድ ገዳይ በገዳይ ሲተካ አሮጌው በአዲስ ሞት ሲጋረድ ገዳይ በገዳይ ሲተካ አሮጌው በአዲስ ሞት ሲጋረድ የወላጃን ጀት ቁስል ይሽር ይሆን? የሐዘኑ አስተዛ አይነት ቢሆን? አዲስ ቁስል ሲያስታመም በአዲስ ሐዘን ሲትከለከል ይረሳ ይሆን ያ ትውልድ? የወላድ መስ ይሽር ይሆናል ከንቁስልሽ ነጥፎ ይሆናል ከሐዘንሽ ለተቀማጭ አልዋበው ለተቀማጭ ቅርቡ ነው እውነት አለው አባባሉ ንጥሐቅ ይዟል ቃሉ እንጂማ እንዴት ብዬ ነው እምረታው ለኔማ ሐዘኔም ቁስሌም አንድ ነው ምርቀዛ እንጂ ፈውስ ያላየው አዲስ አሮጌ የሌለው ስሩ አንድ ነው አንዱን አንዱ የማይከልለው ጊዜ ቢኖር የማይሽረው ስሩ አንድ ነው እንዳዳም ዘር የዘር አረግ ሲተለተል አንዱ አንዱን ሲወልድ ሌላውም ሌላ ሲቀጥል የቆየ ነው የኔም ሐዘን የኔም ቁስል እና ይረሳ ይሆናል ከኝ ምን ነው ቆስቁሰህ ባትተወኝ የምረሳበትስ አንጀት የለኝ አዋይን ካልከኝ ላዋይ የወላድ ጎኔን ስማኝ እንጂ ቆስቁሰህ አትተወኝ ካስቻለ ይልቅ ጉዴን ስማኝ ያጥንት የስጋዬን ክፋይ የእንጭጩ ልጄን ወቅሳ ላይ ወጥቶ ቢቆይብኝ ድንገት አይችል ሆነና የእናት አንጀት ሲናጥ ሲታለብ ሲጎተት በጭንቀት በዛው ቅጽበት አካሉን በጥይት በታት ነው ደጅ ጣሉልኝ የዘረረው ኔስ ብሎ እንደገነፈለ ሊት አንጎሉ ፊቱ ላይ ፈሶ አናቱ ተበረቃቅሶ አካሉ በደም ጨቂቶ ደሙ በአፈር ተረውሶ አፈር ልሶ በርኑን ባየው በደንኩ የወላድ ማህፀኔንም ረገምኩ በተተለተለው ገላ ላይ በባሩድ ጭስ በበከለው በከሰለው እንደ ገመሬ ተከምሬ ሪታዬን ሳልጨርሰው ጩኸቴን በወጉ ሳልጩኸው ተነሻለኝ አንጋች የልጄ ደም ተጋች መነጫጭቆ ወዲያ ጣለኝ የልጅሽን በድን ዕዳ ተነሽ ያለኝ ክፈይ አንቺም እንዳትፈነገይ ክፋ ያለኝ አንጋች የልጄ ደም ተጋች ልጄን ለበሳሱት ለባሩዶች ግምት በመቶ ተሰልቶ ሂሳቡን ከፈልኩት ቆዳ መልስ እንዲሉ በድኑን ገዛሁት መቼ በዚህ በቅቶት አረመኔው አንጋች ይህ የልጅ ደም ተጋች ቀይ ሽብር ይፋፋም በያለኝ ፈክሪ ግራጅሽን ሽቅብ ጨብጭ ወጥሪ በልጅሽ ሞች ረክተሽ ገዳዩን ዘክሪ አለኝ እንደገና ግፉ መች በቃና አይ ለሆነለት ወኔው ላስቻለው ሰው ተናንኮ አንገት ለአንገት መሞትስ ያኔ ነው ግና የኔው አይነት የአስሮች እናት ምን ወኔ ሊኖራት ዘጠኙ እየታዩዋል ፍርሃት እንጂ ውስጧን የሚያንዘፈዝፋት እናማ ግራጄን ወጥሬ አጓራሁ አጓራሁ ከሽብር ይፋፋም አሉ ይውደም አይነት እንባዬ ከጉንጬ ሲቀዳ በሲቃዝም ምጸጥ ወጥ አለኝ አሁንም አንጋቹ ያ ደም ተጋቹ በድኔን አፋፍሼ አፈር መሬት ምሼ ከምስጥ ሳዳብለው እንደ ጣኑ ማሙሽ ጸጥ ወጥ አድርጌ ነው ታዲያ ይህንን ነው ምረታው የቁስል ነው የሚሽረው የትዝታ ነው የሚነጥፈው ደም እኮ ሲቆይ ከረፋል እንደ ልክፍታ ጾል ውሎ አቅሪ ያስታል ታዲያ እንዴት ይረሳል ይረሳ ይሆናል ከኝ ምን ነው ባትቆሰቁሰኝ ቁስሌን ባትቧጥጠኝ አሁን እኔ ሙያ አለሁኝ አፈር አለበስኩም እንጂ ያለው ብዬ አልሞኝ አሁንም እኔ እናት ነኝ መንፈሱ እንዴት ይታዘበኝ የእሱ ስጋ ተቦዳሶ የራሴን ስጋ ላሳድር በበድኑ ላይ ስፈክር ምን ይለኝ ግን ምን ይለኝ መንፈሱ ቁልቁል ሲያየኝ ግና የኔ ቢጧ የአስር እናት ምን ቆራጥ አንጀት ይኖራል ዘጠኞቹ ሲታዩዋል እና ይህንን ነው ምረታው ይህ ቁስል ነው የሚሽረው ይልቅ ልንገርህ ስማኝ አዲስ አሮጌ አትበለኝ አንድ ቁስል ነው ያለኝ ማመርቀዙ እንጂ የጎዳኝ ይህን ቁስል ተሸክሜው ለአስራ ሰባት ዓመት ቆየው የዚያን አንጋች ደም ተጋች የዚያን ትውልድ በል የዛን የጉም ጅብጉድ ባይኔ ያሳየኝ ብዬ በጸሎት ስፋጅት ብዙ ቆየው። አይ ጊዜ ተለዋዋጭ ማልዷን ስቶ አርፍዶ ገልባጭ፣ ዛሬ አክባሪ አኩራሪ፣ ነገ አዋራጅ አሳፋሪ፣ እንዲሉ አይነት የጠጣው ደም ሽቅብ ንጦት አቃቢ ግፉ ወንጅሎት፣ አንጋቹን ቀንጨለመበት አውራው በትኖት ሲበር፣ ከፈውዶ ጋመድ ሆኖ ሲሰበር፣ ነፍስ ይዛው በጭንቀት ሲዳክር፣ የትውልድ ዘማ ዳልጦት አጥንት ወክቶት ሲደናበር፣ በደራሽ ቀበሮ መንጋ ከግራ ቀኝ ሲወጠር፣ ማየቱን ሳሳየኝ አንጋቹን እለት ውድቀት፣ የቀበሮውን መንጋ እንጂ አከራረቡን ያላወቅኩት። እና ይህ ቀበሮውን የትውልድ ጠበቃ ነው፣ አቋቋሙ ትክክል ነው እያልኩ ስል ሳሰላስል፣ አንዲን ሳነሳ አንዱን ስፍል፣ አያ ቀበሮ ድንገት ቁፋሮ ጀምሮ፣ ሙጃ መልስ ገዝቼ ለአፈር ያበቃሁት፣ የአብራኬን ክፋይ እንክካይ አጥንት ፈልፍሎ አውጥቶ በእጄ እያታቀፈኝ፣ ሀዘኔን አድሶ ቁስሌን ነካካብኝ። ዴሞክራሲ ሰምሮ ማልቀስ ሙሾ መውረድ ከመብት ተቆጥሮ፣ ተሰጠኝ ተቸረኝ ቀበሮው ለገሰኝ፣ አልቅሼ አምብ ያለኝ በዴሞክራሲ መብቴ ይደቃ ጀመር ደረቴ። አነባው አለቀስኩ አጥንቴን ታቅፌ፣ ልጄ ልጄ እያልኩ ዋይ ዋይ ተነሳህ ወይ አንተም ማስታወሻ አገኘህ ወይ ዋይ ዋይ ተነሳህ ወይ ዋይ ዋይ ልጄ ታወሰ መቅበር እንጂ መዳር አላውቅበትምና እንደ ልማዴ የልጄን እንክርካ አጥንት ዳግም ልቀብር ላሳርፈው ከኖረበት አንካቼ አንስቼ ስጫጭር ልብሱም ሰው ሆነ ቀኑ ደረሰ ዋይ ዋይ ልጄ ታወሰ አልኩኝ የወጣልኝ መስሎኝ ጮኩኝ የእንባ ጥማቴን ጋፍ አረኩኝ እናም እንባዬን ጠራርጌ መቼም ልማደኛ ነኝና ድማመን ስጀምር አፈር ግደፍ ያለኝ አዲስ አንጋች ይህ አፈር ሻጭ መሬት በላች ግደፍ እያለ ክልልሽ አስቻሪ ግደፍ ያለኝ አዲሱ አንጋች ይህ አፈር ሻጭ መሬት በላች የልጄን ሬሳ አጥንቱን ፈልፍሎ ሀዘኔን ቀስቅሶ አንጀቴን አቁስሎ አልቅሺ አምቢ ብሎ የእንባ መብት ሸሮኝ የአጥንቱን ማፈሪያ ማረፊያ አፈሩን ነጠቀኝ መሬቱን ነገፈኝ አጥንቱን አሳቅፎኝ አጥንቱማ የኔ ነው ድሮስ መቻጣሁት አንድም ወልጄው ነው አንድም ከፍዬበት ያንቀላፋበትም አፈሩን አጣሁት የሰፈር ልጅ ሰዎች ባካችሁ አላክሱኝ እናንተ ልጅም ባይሞታችሁ ሀገር ሞቷል ዛሬ ሀገርም የላችሁ ማረፊያ አጣ አጥንት ጅቤ ጋጠ ዛሬ ነው ለኔ ሞት የት ያድርግ ልጄ ሞተ ብለሽ አታልቅሽ እናት እናቴ ይዛለች አገርሽን አሳሚያት አልኩ ሙሾ አወረድኩ ጎልዴን ታቅፌ ለአገር ያለቀስኩ ፈጣሪንም አማረርኩ ደግሞ ምህረትን ለመንኩ ትውልድ የበላውን በሀገር በል ስትቀጣ ለአፈር ነፋቂውም ተው በል አትጣ የኔ ቢጠዋት ምን ይሆን ሀሳብህ በሁለቱም ላነባው ያለቀስኩት ልጅ እና አንተው ነህና ታዳሪ አንተው ፍረደኝ ፈጣሪ አንተም እናት አለህና የወላድ ጭንቄን የለኝ ልጄንም መቼም አጥቻለሁ የአገሬን አፈር አስንሳኝ እስኪ አሁን እንኳ ፍረድልኝ ከጅብ ወደ ቀበሮ ከልቂት ወደ ሞት አታሻግረኝ አልቅም ከሚሉት ምህረትህ እስኪ ዛሬ እንኳ ለግሰኝ አልኩኝ የሙጥኝ አልኩት የሙጥኝ እና ይህን ነው የምረሳው ይህ ነው ትዝታው የሚነጥፍ ሐዘን መቼ አለፈና ደርሶ ከትዝታ የሚወገን ሲቆጣጠር የመጣ እንጂ ትውልድ ገሎ ሀገር ማምከን ይረሳ ይሆን አልክ ያ ትውልድ ጊዜ ሲነጉጀ ሲሄድ እኔን እንጂ ሞት የረሳኝ የሚረሳ አንጀትም የለኝ በቃ እዚህ አታቁስለኝ የወላድ ዚቄን ሰምተሃል ልብ ካለ ህብ ብለው አዲስ አሮጌም የለው ስሩ አንድ ነው በቃ አትቆስቁሰኝ የምስራች ከሌለህ ዳግም ሀዘኔን አትጠይቀኝ መላ ካለህ አዋይኝ የፈውስ መላ ንገረኝ አሊያማ በቃ ሀዘኔን አትጠይቀኝ በቃ አትነጥርከኝ በቃ Fantastic.
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነኑ ፕሮግራም ነገ ጠዋት ካንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.